ከስምንት አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩትን ህግጋትና ፖሊሲዎች አሁን ዓለም ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶች ይቀርብባቸዋል። ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት UNHCR ያገለገሉት አቶ መንገሻ ከበደ A Fulfilling Journey Through Conflicts and Contradictions ወይም በግጭቶችና ቅሬታዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ እንግሊዘኛ ባሳተሙት መጽሐፍ ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ በእነዚህ ሐሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
በግጭቶችና በቀራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጉ ለነሳ አስተዳደጉ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ ውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበረው አመለካከት ምን ነበር?
ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋራ እናደረግኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበር። ለአጭር ጊዜ እስኪ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982/83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው፣ ጠንካራ ጎኖቹ ምንድናቸው፣ ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው።
እስኪ እነዚህን ጠንካራ እና ደካማ ጎኖች እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት?
እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልእኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽን ክስት ተሳትፎ ያለው የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያ ነው። የሳውት ወስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝህን ስደተኞች በጦርነት የተፈናቀሉትን የተጎዱትን ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ከፍ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድነው? በተባበሩት መንግስታት ተቋም ውስጥ መስራት
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማይ ኦን ድር ነው። የዓለም መንግስታት ተሰባስበው ያቋቋሙት ድር ማለት ነው። ያን ድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ አላቸው የሚባሉት ሀያላን መንግስታት የድምጽን በድምጽ መሻር መብት አጽድቀውላቸዋል። እና አንፎርቹኔትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ ሳይሆን ነገ ድምጽን በድምጽ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋ ሚዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ታድመን የተሟገጥንበት ወይንም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለ እና ይህስ ምን ይመስል ነበር?
የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። የተባበሩት መንግስታት አሁን ሁኔታው እየተለወጠ ነው። ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይሄ ገፋ ትምህርት የላቸውም። የአፍሪካም ሆነ ባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቋል። ግን እኔ መጥቻለሁኝ አለቃ ነኝ ልክ እንደ የቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችሲአር የምኮራበት መመካበት መስሪያ ቤት ነው። እንግዲህ ከሰላሳ አመት በላይ እንትን ብያለኝ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሰውሞ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላም። ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከሌ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው። አራት ነጥብ። ያን ሁኔታ የግዴታ በገሃድ አውጥተን እየተያየንበት መቅረፍ መቻል አለብን።
ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማንያ አመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ አመታት ውስጥ። እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ አመት በላይ ከድርጅቱ ጋር መኖረው መጠን ይህንን አስተያየት እንዴት ያውታል?
እውነት ነው እንዳልሽ፣ እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለእነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት። ለውጥ ለውጥ ተባለ እና የአንዱ ፈረሰ እና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄ ኦቻ የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችን እናጠፋለን።
እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው?
ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድናቸው ነው? ዋነኛው ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው እንደተከሰተው ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡ ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽለው ወደ ሀገራቸው መመለስ የማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦሬዲ ስደተኞቹ እንዳልሽው የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ኗሪነትን ትንፈቃ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኛ ነው። ይሄንን በሚልበት ጊዜ ደግሞ በሙሉ ኔጋቲቭ ያኘው እኔ እንደ በእኔ ኢድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለሁኝ። በሂደት ደግሞ አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንደውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ አይቻለሁኝ። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለ ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩ አካባቢ መንግስት አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተረደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሶማሊም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለው ሁኔታ አሁንም ግን ከሞላ ጎደል ፊት ከና የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል።
እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የሥራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ የሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቻለሁኝና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም?
አንደኛ ወረቀት ሰብስባለሁ በፈራሁባቸው ሁኔታዎች ሁላ የራሱ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ኢታንግ ቲማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው እንደለም ያለው ሁኔታ አዝማሚያው ጥሩ አይደለም እና ሰላም ያለበት ሀገር ይተው እንጂ ሌባኖን ተላኩ እንጂ እኔ ሌባኖን የት እንዳለ ማላቅኛ እንጂ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከፈትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌ ያበቁ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት እንደ ኦጋዴን እና የጅቡቲ ከደወሌ፣ ሀረዋ፣ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን ስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጫዋለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የፈራሁት ብዬ አጋጣሚ ሆኖ ታሪካዊ ሲግኒፊካንት ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይህን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመስከር ነው። ታሪክ ምዝገባ ሊበሉ
እንደው ምናልባት አሁንም ካነሱት ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዴ ብሎ አንዳንድ ነገሮችን ያንጸባል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረው ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ኋላ እንዴት ነበረ? አሁንስ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ
ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ?
የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያምናለሁ። ሌላው ይቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው ያለባቸውን ስሜት ተነፍሱበት መድረክ አለ ብዬ አምናለሁ። አማራጭ የለን። አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብዬ አምናለሁ። መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ ይሄኔ ብጤ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተረጂውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩኤንኤችሲአር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማን ሰብአዊ መብት አለው? ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስቲ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለ እንግዲህ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለበት።
አቶ መንገሻ የግለ ታሪኮንና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ።
እኔ የምንድል ስለስ በጣም አመሰግናለሁ።